ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሐዋሳ ለሁለቱ ዱዋል ካፒታል ሆና እንድታገለግል የተስማሙት ማለት ነው። ይህንንም በአብላጫ ድምፅ ነው የጸደቀው። ወደ 168 ድጋፍ ባልተሳሳት ወደ 55 መሰለኝ ተቃውሞ ከሬፈረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሐዋሳን የተመለከተ እየተገኘው ነው ማለት የምንችለው።
የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ናቸው። በሲዳማ ሕዝብ ውሳኔ ጥያቄ ምንነትና አንድምታ ዙሪያ ከአድማጭ ለቀረቡ ጥያቄዎች መልስ ይሰጣሉ። ሙሉ ቅንብሩ ዜናውን ተከትሎ ይቀርባል። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደስታ ላይ መኮንን ተዘጋጅተው የሚቀርበው የሙዚቃ ቃናም ከሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች ጋር ሊያማሸን በመጠባበቅ ላይ ይገኛል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ከቅዳሜ ጥቅምት 29 2012 ዓመተ ምህረት ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብርልናል። አሁን ወደ ቅዳሜው የሰዓቱ የዓለም ዜና።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ሙስሊም ምዕመናን ኢድ ሙባረክ፣ እንኳን ለነቢዩ መሐመድ ልደት አደረሳችሁ። 1494ኛው የነቢዩ መሐመድ ልደት ዛሬ በመላው ዓለም ተከብሯል። በኢትዮጵያ በአንድ መስጂድ ተገኝቶ የነበረው ሪፖርተራችን መስፍን አራጌን አግኝቼዋለሁ ማምሻውን። ምን እንደሚመስል የዚህ በዓል አከባበር ያጫውተናል። እንደምን አመሸህ መስፍን?
እንደምን አመሻችሁ ሰለሞን?
እግዚአብሔር ይመስገን። እስቲ ስለ ዛሬ ውሎህ ትንሽ አጫውተን። እንዴት ነበረ የበዓሉ አከባበር?
እንግዲህ የነብዩ መሐመድ ልደት ወይም መውሊድ 1494ኛው ማለት ነው በደቡብ ወሎና በአማራ ክልል በተለያዩ አካባቢዎች በደማቅ ሁኔታ ሲከበር ቆይቷል። በተለይ የኛ ትኩረት ማዕከል የነበረው ከደሴ 50 ኪሎ ሜትር ገደማ አልብኮ ወረዳ ጀማ ንጉስ መስጊድ አካባቢ ነበረ። እዚያ ቦታ ላይ በደማቅ ስነ ስርዓት ነው እየተከበረ ያለው ያልኩበት ዋና ምክንያት በዓሉ ስላላለቀ ነው። ጀማ ንጉስ የእምነቱ ተከታዮች፣ አንዳንድ የታሪክ ምሁራን ታሪክን አጣቅሰው እንደሚገልጹት ኢትዮጵያ ውስጥ ለመጀመሪያ ጊዜ መውሊድ የተከበረበት ቦታ ነው መስጊዱ። በ1756 ዓ.ም በሀጂ ሰይድ ሙጃሂዱ ነው መስጊዱ የተመሰረተው። እንግዲህ መስጊዱን የሚያስተዳድሩት አሁን ድረስ የመስራቹ ሀጂ ሰይድ ሙጃሂዱ የዘር ሀረጎች ናቸው። በዚህ ቦታ በጣም በደማቅ ሁኔታ ነበረ ሲከበር የነበረው። በተለይ ከመቶ ሺህ የሚበልቁ የእምነቱ ተከታዮች ዝየራ ወይም ደግሞ ምስጋና ሰላምታ ልንለው እንችላለን ሲያደርጉ ነበረ። እጅግ በጣም ደማቅ በሆነ ሁኔታ ነው እየተከናወነ ያለው ሰለሞን።
ከሌሎችም አካባቢዎች የመጡ እንግዶች አሉ ብለሃል፣ አማንያን አሉ ብለሃል እዛ ቦታ ላይ እና ከየት ሲሆን የመጡት?
አዎ እንግዲህ እኔ በዚያ በዓል ላይ ተገኝቼ በዓሉን ለየት ከሚያደርገው ገጽታ ብነሳበት ስለኛ በዓሉ ለሶስት ቀናት ነው የሚከበረው። የመጀመሪያው ዋዜማ የሚባለው ወይም ደግሞ ከበዓሉ በፊት የሚካሄደው ነው። ሁለተኛ የዋናው የበዓሉ ዕለት የሚከበረበት ነው። ሶስተኛ የስዕለት የመሳል የተሳሉ ሰዎች የደረሰላቸውን የሚያስገቡበት፣ የሚመኙ ሰዎች ደግሞ ለመጪው ዓመት አሳካትን ብለው ስዕለት የሚገቡበት ቀን ነው። ይህንን የአካባቢው ሰዎች ራምሳ አወልና ክትሚያ በሚል መጠሪያ ነው የሚጠሩት። እንግዲህ በዚህ ስፍራ በዕለቱ በጣም ቀልቤን የገዛው ወይም ደግሞ ልዩ ነገር የነበረው ነገር የክርስትና እምነት ተከታዮች ከሙስሊም ወንድምና እህቶቻቸው ጋር በመሆን በዓሉን ሲያከብሩ መመልከት በጣም የሚደንቅ ነበረ። በነገራችን ላይ የእምነቱ ተከታዮች ወይም የክርስትና እምነት ተከታዮች ሌላ የምግብ ተዘጋጅቶላቸው በሙስሊም ወንድሞቻቸው ማለት ነው የምግብ አቅርቦት ችግር እንዳይከሰትባቸው ሲያደርጉ የነበረው ነው። ሁለተኛው በጣም ሌላው አካባቢ የተደነቁበት ነገር ተወላጅነታቸው የመካከለኛው ምስራቅ ወይም የአረብ ሀገራት የሆኑ ዜጎች ታድመውበታል። ከዚህ ባሻገር ለመጀመሪያ ጊዜ ያው በኢትዮጵያና በኤርትራ የተፈጠረውን የሰላም ስምምነት መሰረት አድርገው አካባቢው ላይ የተገኙ የኤርትራያንም ዜጎች ያገኙበት ሁኔታ አለ። ሌላው ኢትዮጵያ ብሔር ብሔረሰቦች የታሪክ ማዕከል መሆኗን የሚያሳየው በእድሜ፣ በጾታ፣ በብሔር ሳይለያዩ በዓሉን ያከበሩበት ሁሉም የሁሉም አካባቢ ሴቶች ወይም የሁሉም አካባቢ ሰዎች የታደሙበት በዓል ነበረ። ሰለሞን ማለት ይችላለሁ።
መልካም መስፍን፣ እንግዲህ አመሰግናለሁ። እዛው ነው ያለኸው እንደገለጽክልኝ በተከታታይ የሚካሄዱትን ስነ ስርዓቶች አካተህ ዘርዘር ያለና የሰዎችንም አስተያየቶች አካተህ ዘገባህን ከሰሞኑ እንጠብቃለን። እንግዲህ
እሺ፣ በአሜሪካ ድምፅ ሬዲዮ ስም እንግዲህ የመላው ኢትዮጵያንና የሙስሊሙን ማህበረሰብ እንኳን ለነብዩ መሐመድ ልደት ወይም መውሊድ አደረሳችሁ ማለት እንፈልጋለን። በቀጣይ ያው እንዳልከው ተከታታይ ስራዎችን ይዘንላችሁ በዚህ ጉዳይ ላይ እንቀርባለን።
መውሊድ ሙባረክ። መልካም ምሽት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ አንጦኒዮስን ጨምሮ የህሊና እስረኞች ናቸው ያሏቸውን ሌሎችም የእምነትና የፖለቲካ እስረኞችን የኤርትራ መንግስት እንዲፈታ የጠየቁ በመቶዎች የሚቆጠሩ ኤርትራውያንና ኤርትራ አሜሪካውያን ዋሽንግተን ዲሲ ላይ ትናንት ተሰልፈዋል። የታሰርኩበትን ሰንሰለት አስታውሱ በሚል መሪ ቃል የተካሄደውን ሰልፍ ያስተባበረው የቤተ ክርስቲያኒቱ የሰሜን አሜሪካ ሀገረ ስብከት መሆኑን ከአስተባባሪዎቹ አንዱ የሆኑት ዲያቆን ዕቁበ ዘመደ ሰልፉን ተከታትሎ ለዘገበው ባልደረባዬ ገብረ ገብረ መድህን ነግረውታል። በዚህ ዩናይትድ ስቴትስ ውስጥ ሲካሄድ በአይነቱ የመጀመሪያ በሆነው ሰልፍ ላይ የቀረቡትን ጥያቄዎች ለኤርትራ ኤምባሲና የዩናይትድ ስቴትስ የተወካዮች ምክር ቤት ማስገባታቸውን አስተባባሪዎቹ ገልጸዋል። 94 ዓመት ዕድሜያቸው ላይ የሚገኙት የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሦስተኛው ፓትርያርክ ብፁዕ ወቅዱስ አቡነ አንጦኒዮስ ላለፉት 14 ዓመታት ሕጋዊነት በሌለው ሁኔታ በቁም እስርና በበሽታዎች እንዲሰቃዩ ተደርገዋል ሲሉ በሰልፉ ላይ የተገኙ የእምነቱ አባቶች ተናግረዋል። ዋሽንግተን ዲሲ ከሚገኘው የኤርትራ ኤምባሲ ምላሽ ወይም አስተያየት ለማግኘት ያደረገው ጥረት እንዳልተሳካ ገብረ አክሎ ዘግቧል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አግባብ ያልሆነ የስልክ ልውውጥ ከዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ጋር አድርገዋል ብሎ ሹክ ያለው ውስጥ አዋቂ ከሪፐብሊካኖች ለሚቀርቡለት ጥያቄዎች የጽሑፍ መልስ ለመስጠት ዝግጁ መሆኑን ጠበቃው አስታውቀዋል። በፕሬዚደንቱ ላይ የሚካሄደው የተወካዮች ምክር ቤቱ ምርመራ የፊታችን ሳምንት በይፋ መደመጥ እንደሚጀምር ተገልጿል። የሊባኖስ ፕሬዚደንት ሚሼል አውንስ ስልጣን እንዲለቁ የጠየቁ ሰልፈኞች ዛሬ ቤይሩት ላይ ወጥተዋል። ተቃውሞው ጠቅላይ ሚኒስትሩ ስልጣን በፈቃዳቸው እንዲለቁ አስገድዷቸዋል። የቤይሩቱ የተቃውሞ ሰልፍ ለፕሬዚደንቱ ድጋፍ የሰጡ ዜጎችን ሰልፍ ተከትሎ የወጣ መሆኑ ተገልጿል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25ና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ንጉሱ ታምሬ ነው። ሰዓቱን ያለም ዜና ነበር ያደመጣችሁት። አሁን በቀጥታ ወደ ቀዳሚው ቅንብር ልሰዳችሁ። በሲዳማ ክልላዊ አስተዳደርነት ጥያቄ ህዝበ ውሳኔ የፊታችን ህዳር 10 ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምን ይሆን? በህዝበ ውሳኔው ሲዳማ ክልል ብትሆን በዚህ ምክንያት ህገ መንግስቱ መሻሻል ይኖርበት ይሆን? ከሌሎች የክልሉ ዞኖች ጋር የሚኖራት ግንኙነትስ እንዴት ይሆናል? የአዋሳ ከተማ አጣስ በሚሉና ሌሎች ተያያዥ ያድማጮች ጥያቄዎች መነሻነት ትላንት የጀመረው ለጥያቄው መልስ ነው። ቀዳሚው የአዲስ አበባ ዩኒቨርሲቲው የመካነ ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ለጥያቄዎቹ መልስ ይሰጣሉ። አዘጋጅና አቅራቢ ትዝታ በላቸው ናት። ክፍል 2 እንዲህ ተሰናድቷል።
አመሰግናለሁ አሉላ። የጥያቄው መልስ ዝግጅታችንን ትላንት ካቆምንበት እንቀጥላለን። የትላንቱን ጥያቄ ደግማለሁ። መኩሪያ ግርማ የተባሉ አድማጫችን ናቸው ጥያቄውን የላኩልን። ለመሆኑ ክልል ሲኮን ምንድነው ጥቅሙ? ምንድነስ ነው ጉዳቱ? ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ 28 ዓመት ኢትዮጵያን በክልል ከፋፍለው ራሳቸው ተጠቀሙ እንጂ ለዜጎች ወይንም ለመጡበት ማህበረሰብ ያደረጉት ነገር የለም። ኪሳቸውን በማደለብ በውጭና በአገር ውስጥ በሶስትና በአራት ሰው ስም ፎቆች ደርድረው አለሁልህ ይሉታል። ታዲያ የተቀሩት ምን ይማሩ? ያንኑ ለማራመድ እንጂ ሌላ የተሻለ አስተሳሰብ ይዘው አይደለም ይላሉ አቶ መኩሪያ። ዶክተር ሽፈራው
ይሄ አሁን እንግዲህ ህገ መንግስት ታይዞ የሚነሱ ጥያቄዎች ነው። ይህንን ጥያቄዎች እኛም ብዙ ጊዜ እንሰማለን። በሀገር አቀፍ ደረጃ ያለውን ህገ መንግስት የሚቀበሉና የማይቀበሉ ወገኖች አሉ። ይሄ ሊፈታ የሚችል ህገ መንግስቱ የራሱ የሆኑ ድክመቶች የሉም የሚል መከራከሪያ አላቀርብም እኔ። ነገር ግን አሁን ባለንበት ሁኔታ ገዢያችን ሆነ ያለው ይህ ህገ መንግስት ስለሆነ በዚህ በህገ መንግስቱ በተቀመጡት ሁኔታ ውስጥ ነው ሲዳማ ጥያቄ እየሄደ ያለው። ህገ መንግስቱ እስኪቀየር መጠበቅ አለመጠበቅ የሚል እንደተጠበቁ ሆነው ማለት ነው። በሲዳማ በኩል ያለው ጥያቄው ማን ነው የሚጠይቀው? ማን ነው የሚገፋው? የተወሰኑ ቡድኖች አይደሉም። በነገራችን ላይ ለምሳሌ አንድ ሁለት ማሳያዎች ባሳይሽ፣ ሲዳማ ይህ የክልል ጥያቄ ዛሬ አይደለም የቀረበው። ከዚህ በፊት ምናልባት የሚያስታውሱ ከሆነ 94 ላይ የሎቄ ማሳከር የሚባል ነበር የክልል ጥያቄ ጠይቀው የወጡ ወጣቶች የተገደሉበት ማስታወሻ አለ። 1997 ዓመተ ምህረት ምርጫው ላይ በነበረትን ጉም አንድ ትልቅ ክርክር ሲቀርብ የነበረ ሲዳማን የሚያክል ህዝብ እንዴት ክልል አልሆነም የሚል ነበር ከኢህአዴግ ጋር በተቃርኖ የቆሙት ወገኖች የሚያቀርቡት የነበረው። ከዛም ተከትሎ በ1997 ጥያቄ ቀርቦ ነበር ማለት ነው። አሁን በዚህኛው ሰዓት ሲቀርብ ምንድን ነው የተደረገው? በእያንዳንዱ ቀበሌ፣ በእያንዳንዱ ሲዳማ ባሉ ወረዳዎች በሙሉ ውይይቶች ተካሂደው ነበር። ወደ 3.1 ሚሊዮን ህዝብ ነው ክልል መሆን ይገባናል ሲል ፔቲሽን ፈርሞ ለዞኑ ካውንስል ያስገባው ማለት ነው። የዞኑ ምክር ቤት እነኝን ሁሉ መሰረቶች አድርጎ ነው ጥያቄውን ለክልሉ ምክር ቤት ያቀረበው እና ክልል መሆን የሚለው ጥያቄ ቡድኑ ሳይሆን የመላው ህዝቡ መሆኑን ከእነኚህ በቀበሌ ደረጃ ከተካሄዱት ህዝባዊ የምክክር ጉባኤዎች ቪዲዮዎቹ በሙሉ በቀሉ ማየት ይቻላል። እና ብዙ ጊዜ በኢትዮጵያ ፖለቲክስ ውስጥ የሚነሳው ማንኛውም ውሳኔ ሴቶችን ያገለለ ነው ይባላል። በሲዳማ ሁኔታ ብናይ ግን ሴቶች ብቻ የወጡበት ወደ 1 ሚሊዮን የሚደርስ ትልቅ ሰላማዊ ሰልፍ የተካሄደበትን የቅርብ ጊዜ ትዝታችን ነው። እሱንም በምናይበት ጊዜ ወንድ፣ ሴት፣ ወጣት፣ አዛውንት ሳይባል ፖለቲከኛ፣ ምሁራን ወይንም የነጋ የተወሰነ ክፍል ሳይባል ሁሉም ህብረተሰብ ክፍል ወጥቶ ሀሳቡን ሲያሰማበት የነበረ በመሆኑ በዚህ ሁኔታ የመላው የሲዳማ ህዝብ ጥያቄ እንደሆነ ማሳየት ይቻላል የሚል ነው የምላሽ።
እሺ፣ በጣም ነው የማመሰግነው። እንግዲህ ዶክተር ሽፈራው በታሪክም አሁን በቅርብ ጊዜም የሲዳማ ህዝብ ክልልነት ይገባኛል ብሎ ደጋግሞ ጥያቄ አቅርቧል። የሚካሄደው ህዝበ ውሳኔ ለህዝቡ መልስ ለመስጠት ነው።
በተከክል
አዎ። ሌላ ጥያቄ ላቀርብ። አቶ ጋዲሳ ፈየራ ምን ይላሉ? ጥያቄው ለውጡ በሁለት እግር ከቆመና ምናልባትም ሪፎርሙ ሊተገብራቸው የሚችላቸውን የመንግስት አወቃቀሮችን ካዩ በኋላ ማቅረብ ሲቻል ለምን አሁን ማቅረብ አስፈለገ? ክልል የመሆን ጉዳይ ከተነሳ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦች ህዝቦች እጣ ፈንታቸው ምን ይሆን ይላሉ። እና በህዝበ ውሳኔው አብሮነት ከተመረጠ መገንጠሉን የሚያበረታቱ ኢሊቶች በእርግጥ ለመቀበል ዝግጁ ናቸው ወይ? ምርጫው ፍትሃዊና ግልጽ ህጋዊ ሆኖ ከተካሄደና የለም ሲዳማ ከተቀረው የደቡብ ብሔር ብሔረሰብ ጋር ይቆይ የሚል ውሳኔ ካመጣ ይሄንን ይገፉ የነበሩ ወይንም የፖለቲካ ሊቃን ይቀበሉት ይሆን ወይ ነው የአቶ ጋዲሳ ጥያቄ።
በጣም ጥሩ። ሲዳማ አንድም ቀን ከኢትዮጵያ እገነጠላለሁ የሚል አጀንዳ አራምዶ ያውቅምና አንዳንዱ በማወቅ አንዳንዱ ጥያቄውን ለማሳነፍ መገንጠል የሚለውን ቃል ይጠቀማሉ። ይሄ ስህተት ነው። ሁለተኛው ይሄ ጥያቄ ቀረበው ዶክተር አብይ ወደ ስልጣን ከመጡ በኋላና ለውጡ በሁለት እግሩ ሳይቆም የሚል መከራከሪያ የሚያቀርቡ አሉ። ከላይ እንደገለጽኩልሽ የሲዳማ ጥያቄ ዛሬ ተነሳ አይደለም። በእርግጥ ይሄ ሪፎርም መምጣቱ ጥያቄው ድጋሚ እንዲቀርብ አበረታቷል። ዶክተር አብይ ራሳቸውም ሰሜ ከሲዳማ ህዝብ ጋር ባደረጉት ውይይት ይህ ጥያቄ ተደጋግሞ ይነሳል። በዛ ሰዓት ሳቸው የሰጡት መላስ ምንድን ነው? ክልል የሚሰጣችሁና መከለከላችሁን የሳሉን ህገ መንግስቱ ነው። እናንተም ክልል ለምን እንደሚያስፈልግ በደንብ መክራችሁበት አቅርቡ ነው ያሉት። ስለዚህ የሪፎርሙ መሪ ጥያቄውን እውቅና ሰጥቷል ብዬ ነው የምወስደው እንጂ በምንም ተአምር የሲዳማ ህዝብ ጥያቄ የሪፎርም የማስተባበል ሁኔታ ሳይሆን ባይሆን በሪፎርሙ ምክንያት የቀረበና ሲታፈን የቆየ ጥያቄ ወደ አደባባይ መምጣቱ የሪፎርሙ መልካም ጎንንና አንድ አካል ነው በዚህ መውሰድ እንችላለን ነው የምንላሽ።
አድማጮቻችን እየተወያየን ያለ ነው ከዶክተር ሽፈራ ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝብ ውሳኔ ላካችሁልን ጥያቄዎች እሳቸው ናቸው እየመለሱልን ያሉት። አመሰግናለሁ። ወደ ሌላ ጥያቄ አቶ ጋዲሳ ያነሱት ደግሞ ሌላ ጥያቄ በክልሉ የሚኖሩ ሌሎች ብሔር ብሔረሰቦችና ህዝቦች እጣ ፈንታ ምን ይሆን ነው የሚሉት። እንግዲህ ይሄንን ህጋዊ ኢኮኖሚያዊ ጥያቄዎች ነው የሚመለከተው። ወደ ሐዋሳ ጥያቄ በኋላ እንመለሳለን። እስቲ ይሄን ይመልሱልኝ።
በጣም ይሄን አንዱ አብሮታይዞ ሲነሳ ነበር ጥያቄ ነው የሲዳማ ህዝብ እንደተባለው የተለያዩ የኢትዮጵያ አካባቢዎች ይወጡ የተለያዩ ብሔረሰቦች ሁሉም አይነት የሚኖርበት ነው። እንደዚያውም የሲዳማ ህዝብ በተለያዩ ክልሎች የሚኖር ነው ያለውና በሲዳማ ውስጥ ሲዳማ አሁን ክልል በሚሆንበት ጊዜ ሆሞጂኒየስ ከሚባሉት ክልሎች አንዱ ነው የሚሆነው። ማለት ምንድን ነው? የራሱ የሆነ የተለየ ማንነት ያለው ጂኦግራፊክ ሎኬሽን ያለው ብሔር ብሔረሰብ የሚል ዲስሚሽን ያለው ሲዳማ ውስጥ የለም። ነገር ግን በከተሞች አካባቢም በገጠርም በተለያየ ቦታ ከተለያዩ ብሔር ብሔረሰቦች ህዝቦች ጋር የሲዳማ ህዝብ ለዘመናት በአብሮነት በፍቅር ነው ሲኖር የነበረውና ይህንን ሁኔታ የሚጎዳና ለሌላው የተለየ ጉዳት የሚያደርስ ምንም አይነት ነገር አይኖርም። እስከዛሬ ለዘመናት እንደተኖረው ለወደፊቱም አብሮ ነው የሚኖረውና በጥርጣሬ ለማየት ለምን እንደሚፈለግ ለእኔ ግልጽ አይደለም። እንዳልሽው በከተሞች አካባቢ ያሉትንም ስብጥሮች ብናይ የሲዳማ ብሔር ድሮ በከተሞች ባይኖርም አሁን በከተሞች አብሮ ነው የሚኖረው። በእድሩም በቤተ ክርስቲያኑም በተለያዩ ማህበራዊ ሂደቶችና ሁኔታዎች ከሌላው ህዝብ ጋር በፍቅር የሚኖር ህዝብ ነውና ሌላውን እንደሚያገል አይነት ተደርጎ የሚቀርብ አካሄድ ለእኔ ትክክል አይመስለኝም። በሌላ በኩል ደግሞ ችግር እንኳን ይሆናል እንኳን ቢባል እነኚህ ለሌላው ለተባለው ጥበቃ ነው ያደረገው የፌዴራሉ ህገ መንግስት ነው። በነገራችን ላይ በሲዳማ ባህል ሲዳማ ኦር መጤ የመሳሰሉት አይነት ነገር ብሎ የማግለልና የመጥፋት ሁኔታ እንደነበር ነው እና የሚታየው። ይህንን የህዝቡን ባህል ካለመገንዘብ የሚቀርብ ጥያቄ ሊሆን ይችላል ብዬ ነው እኔ መደምጠው።
እንግዲህ ዶክተር ሽፈራው እንደዚህ አይነት ጥያቄዎች እኮ ቢቀርቡ የሚያስደንቅ አይደለም። አሁን በቅርቡ ኦሮሚያ ውስጥ ለምሳሌ ዘርን ወይንም ሃይማኖትን ትኩረት አድርጎ የተካሄደ ጥቃት ነበርና የተሰው ሰዎች አሉ። ቀደም ብሎም ሲዳማ ውስጥ በጣም ብዙ ሰዎች የተጠቁ ስለሆኑ ይሄ እኮ የቅርብ ጊዜ ትዝታ ስለሆነ ነው ሰዎች ጥያቄ የሚያቀርቡት። ምን ዋስትና አለው የተቀረው ህዝብ በሰላምና በእኩልነት የተባለው አካባቢ ውስጥ ለመኖር የሚል ጥያቄ ቢያነሱ ሚደንቅ አይመስለኝም። አይመስሉትም?
ትክክል። ትዝታ በተለያየ የኢትዮጵያ አሁን ፖለቲክሱ አንዳንዴ ጥያቄዎች ምላሽ ሳያገኙ ሲቀሩ በሲዳማ ቴሌስቶች ካርግ ልመልስልሽ ብዬ ነው በኦሮሚያ ውስጥ ያለውን ዲቴሉን ብዙ ስለማላውቅ ማለት ነው። የምታያቸው አይነት ነገሮች በህዝቦች መካከል አሁን ጥርጣሬ የሚፈጥሩ ነገሮች አንዳንዴ ያልተፈለገ ነገር ውስጥ የማስገባት ሂደት ሊኖር ይችላል። የጥያቄዎች መዘግየት የወጣቶችን ቁጣ ሊያስነሳ ይችላል። ነገር ግን የተወሰነ አካባቢ ትንሽዬ ነገር ሆኗል ወይ ደርሳ የመሳሰሉት አይነት ነገር ተካሂዷል ማለት የሲዳማ ህዝብ እንደ ፖሊሲ አምጥቶ በሌላው ላይ ያደረገው ነገር ብሎ ማለት በጣም ከባድ ነው። የሲዳማ ህዝብ በፍጹም ከዛ በኋላ ድርጊቱ ባልታሰበ ጊዜ የተፈጸመ መሆኑን የሲዳማ ሽማግሌዎች ወጥተው አውግዘው ከሌሎች ህዝቦች ጋር ኢቭን የተጎዱት የተባለው በፍጹም ይሄ ሲዳማ ባህል አይደለም፣ ሲዳማንም የሚገልጽ አይደለም፣ የተወሰኑ ክፍሎች ያደረጉትን መሆኑን በአጠቃላይ ሲዳማን አይገልጽም ብለው የሁለቱም ወገኖች ቁጭ ብለው በጉባኤ አብረው ያወገዙበት ሁኔታ ነው ያለው እና አንዳንዴ የአድሚኒስትሬሽን መዳከም በሚኖርበት ጊዜ ለግል ጥቅም ፍላጎት የሚንቀሳቀስ ወገን ሊኖር ይችላል፣ ወይንም እንደዚህ ያሉ ግጭቶች ሲነሱ ጥያቄው ወደኋላ እንዲመለስ የተለያዩ ምክንያቶች ሊኖሩ ይችላሉ። ፖሊስ የራሱን ምርመራ አድርጎ ሲጨርስ የምክንያት መንስኤውን የሚያሳውቀናል ብዬ ጠብቃለሁ። ሲዳሞ 36 ወረዳዎች አሉ። እንደዚህ ያለ ነገር የተፈጠረው 3-4 ቦታ ነው እና ይህንን ለሲዳማ ዞን አጠቃላይ መስጠትም አግባብ አይደለም።
እሺ፣ ዶክተር ሽፈራው ሙለታ በጣም አመሰግናለሁ። ወደ ሌላ ጥያቄ ልሂድ። ይሁን ሰላም የተባሉ ከአዲስ አበባ በርከት ያሉ ጥያቄዎች ልከውልናል። አንዱም ጥያቄያቸው ርዕሰ ከተማዋን የተመለከተ ነው። ሐዋሳን የደቡብ ብሔር ብሔረሰብ ዋና ከተማ የሆነችውን እንበል ሐዋሳ የሲዳማም የደቡብም መቀመጫ ትሁን፣ ይሄ በጋራ የመጠቀም ጉዳይ አሁን በአዲስ አበባ እየታየ ያለው ችግር በባሰ መልኩ እንዲመጣ አያግዝም ወይ? ምክንያቱም በደቡብ ብዙ ጠያቂ ብሔሮችና ብሔረሰቦች አሉና ይላሉ። አንደኛ ህዝበ ውሳኔው ስለ ሐዋሳ ምን ይላል የተቀመጠ ነገር ካለ፣ ሁለተኛ ያቶ ይሁን ሰውን ጥያቄ ይመልሱልን።
ሰባንና የሐዋሳን ማነጻጸር ትንሽ የሚከብድ መስለኛል። ምክንያቱም በትልቅነታቸውም በአሰፋፈሩም በብዙ ነገር በታሪክም ብዙ ነገር ሊባል ይችላል። የሐዋሳን በተመለከተ ግን የነበረው ጥያቄ ምን ነበር? የሐዋሳ ጣፈንታ ይባል ነበር ከበፊት ጀምሮ ማለት ነው። ነገር ግን የደቡብ ክልል ምክር ቤት ከአንድ ከሶስት ሳምንት በፊት ባደረገው ጉባኤ በግልጽ ቋንቋ ያስቀመጣቸው ነጥቦች አሉ። ሐዋሳ በሲዳማ ውስጥ ነው የምትገኘው። ስለዚህ የተጠሪነት ጉዳይ ከአሁን በኋላ ጥያቄ የሚሆንበት ጉዳይ አይደለም በሚል ሞሽን ተዘጋጀ። የተዘጋጀው ሞሽን ምንድን ነው የሚለው ተጠሪነቱ ለማን ነው የሚሆነው የሚል ጥያቄ ነበረ። ሞሽኑ ላይ የተቀመጠው ሲዳማ ክልሉን የሚወጣ ከሆነ ሐዋሳ ከተማ ተጠሪነቱ የሲዳማ ብሔራዊ ክልላዊ መንግስት ነው የሚሆነው የሚል በግልጽ ቋንቋ ተቀመጠ። ሞሽን ውስጥ የተካተተው ነገር ቀድሞ የደቡብ ክልል ለምን ያህል ሐዋሳ ውስጥ እንደ ዋና ከተማነቱ መጠቀም ይችላል የሚል ሌላኛው ነበር። በዚህም የተስማሙበት ነጥብ ለሁለት የምርጫ ጊዜያቶች 10 ዓመት ነው ማክሲመም የሚሆነው የራሳቸውን አዲስ ከተማ ወይንም መርተው ቢሮ ተገንብቶ እስኪወጣ ድረስ ሐዋሳ ለሁለቱ ዱዋል ካፒታል ሆና እንድታገለግል ነው የተስማሙት ማለት ነው። ይህንንም በአብላጫ ድምፅ ነው የጸደቀው። ወደ 168 ድጋፍ ባልተሳሳት ወደ 55 መሰለኝ ተቃውሞ። ይህኛው ሞሽን በክልሉ ምክር ቤት ጸድቆ ያለፈ ስለሆነ ከሬፍረንደሙ በኋላ እንደውም ፖለቲካል ሶሉሽን ነው ሐዋሳን የተመለከተ እየተገኘው ነው ማለት የምንችለው አሁን ባለበት ሁኔታ ማለት ነው። ስለዚህ ሐዋሳ ሬፍረንደሙ አዎ ሲዳማ ብሔራዊ ክልላዊ መንግስት ይቋቋም ብሎ በአብላጫ ድምፅ የሚወስን ከሆነ ተጠሪነቱ ለሲዳማ ብሔራዊ ክልላዊ መንግስት ይሆናል። የሲዳማ ብሔራዊ ክልላዊ መንግስት ዋና ከተማ ሆኖ ያገለግላል። ለ10 ዓመት ቢበዛ ለአሁን ላለው ለደቡብ ብሔር ክልልም እንደ መቀመጫ ሆኖ ያገለግላል። ከ10 ዓመት በኋላ ሙሉ በሙሉ የሲዳማ ብሔራዊ ክልላዊ መንግስት መቀመጫ ብቻ ነው የሚሆነው ማለት ነው አሁን ባለው ሞሽን በተወሰነው መሰረት።
እሺ፣ አመሰግናለሁ ዶክተር ሽፈራው ሙለታ። ዶክተር ሽፈራው በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ናቸው። ስለ ሲዳማ ህዝበ ውሳኔ የላካችሁልን ጥያቄዎች እየመለሱልን ያሉ ናቸው። ሌሎች ምሁራንን ጋብዘን ነበር። አድማጮቻችን ወቅታዊ በሆነው የህዝበ ውሳኔው ጉዳይ ላይ መልስ ለመስጠት ያዳግተናል፣ ጥናቱ ላይ ነው የተካፈልነው በማለት ይቅርታ በመጠየቅ ቀርተዋል ምሁራኑ። እና እንቀጥላለን ከዶክተር ሽፈራው ሙለታ ጋራ። ዶክተር ሽፈራው፣ ሌላ አቶ ይሁን አለም የላኩት ጥያቄ አለ። ህገ መንግስቱን የተመለከተ ነው። ምን ይላሉ? በዋናነት ህገ መንግስቱ ሲዳማ ክልል እንዲሆን ከተወሰነ ተጨማሪ ክልል ስለሚሆን አንቀጽ 47 ሊሻሻል ነው ወይ ወይስ አስረኛ ክልል ሆኖ የሕገ መንግስቱ መሻሻል ይጠብቃል? ከተሻሻለ በምን የሕግ ማዕቀፍ ነው የሚሻሻለው ይላሉ?
የሕግ ባለሙያ ባሉንም ሕገ መንግስቱ ላይ በግልጽ ቋንቋ የተቀመጠልኝ ለፌዴራል መንግስቱ ማመልከት ሳያስፈልገው በቀጥታ የፌዴራል መንግስቱ አካል ይሆናል ነው የሚለው አንቀጽ 47 ቁጥር 3 ሰላይ ይህ በግልጽ ቋንቋ ተቀምጧል። ስለዚህ ሕገ መንግስት ማሻሻል የሚያስፈልገው አይደለም። የሕግ ባለሙያዎች ራሳቸው አስተያየት ሊሰጡ ይችላሉ። አንቀጽ 47 ቁጥር 3 ሰላይ ማመልከት ሳያስፈልገው በቀጥታ የፌዴሬሽኑ አካል ይሆናል ነው የሚለው። ስለዚህ ሕገ መንግስት መቀየር የሚያስፈልገው አይመስለኝም።
አያስፈልግም። ሌላም ጥያቄ አከለዋል ከዚሁ ጋር ተያይዞ ይላሉ አቶ ይሁን ሰላም፣ የፌዴሬሽን ምክር ቤቱም ከክልሉ በተውጣጡ አካላት ስለሚዋቀር የአዲሱን ክልል ተወካዮች መቼና እንዴት በምን ህግ ሊያካትታቸው ነው?
የፌዴሬሽን ምክር ቤት ማለት በፌዴራል ደረጃ ያለው ከሆነ እና አደረጃጀት አለው። እያንዳንዱ ብሔር ብሔረሰብ በራሱ አንዳንድ ሰው ይወከላል። በመቀጠል 1 ሚሊየን ህዝብ ያለው ተጨማሪ አንድ ሰው ያገኛል ነው እንጂ ምለው ክልሎች በቀጥታ ወከልና ያላቸው አይመስለኝም። ፌዴሬሽን ምክር ቤት በብሔር ብሔረሰብ ነው። ሲዳማ እንደ ሲዳማነቱ አንድ ተወካይ ይኖረዋል። 5 ሚሊዮን እንዳለው ተጨማሪ 5 ሰው ይኖረዋል። በፌዴሬሽን ምክር ቤት 6 የሲዳማ ተወካዮች ይኖራሉ ማለት ነው። ክልል ቢሆንም ባይሆንም ይሄ ነው። በፌዴሬሽን ምክር ቤት አሰራር እንደዚህ ነው።
እንግዲህ ወደ መጨረሻው እየሄድን ነው። ዶክተር ሽፈራው ይሄን ጥያቄ በመናዘጋጅበት ጊዜ ምን አገባው ሌላው ሰው ምን አገባው የሚል አመለካከት አለ። ከዚሁ ጋራ ተያይዞ ይመስለኛል ምርጫ ቦርድም ውይይት አዘጋጅቶ ነበር ህዝብ ተጨማሪ ግንዛቤ እንዲኖረው ስለ ሲዳማ የክልልነት ጥያቄ ተጨማሪ ግንዛቤ እንዲኖረው የለም ክልል መሆን አያስፈልግም ከደቡብ ብሔር ብሔረሰብ ጋራ መቀጠል ይሻላል ብለው ሐሳብ የሚያቀርቡ ምሁራንን እንዲሁም ደግሞ አሁን እርሶ እንደዚህ ቀርበው እንደሚያስረዱን ሲዳማ ቀደም ብሎ ጀምሮ ሲጠይቅ ነበር ይገባዋል የሚሉትን አብሮ አቀራርቦ ለማወያየት እቅድ ነበረው። ምርጫ ቦርድ እንደዘገብ ነው ከሲዳማ በኩል የተሰማው ምንድነው ማንንም አያገባውም እኛ ነን ይሄንን የጠየቅነው ጥያቄ የሚል ነው። እኛም ይሄንን ፕሮግራም ስናዘጋጅ በጣም ብዙ በፌስቡክ እንዲሁም ደግሞ በድምጽ ምን አገባውና ሌላ ሰው የሚል ሐሳብ ልከውልናልና አያገባውም ወይ ሌላው በዛ አካባቢ በደቡብ ብሔር ብሔረሰብ የሚኖረው ኢትዮጵያዊ ይሁን በተቀረው የኢትዮጵያ ግዛቶች የሚኖር ኢትዮጵያዊ አያገባውም ስለ ሲዳማ?
ጥሩ ጥያቄ ነው። ይሄ አሁን በቅርብ ምርጫ ቦርድ ውይይቶች ለፖለቲካ ፓርቲዎች እና ለሲቪክ ተቋማት አዘጋጅቶ ነበር እና በምን አይነት ሁኔታ ውይይቱ ቀረ የሚለውን የምርጫ ቦርድ ሰዎች ራሳቸው መግለጫ ሰጥተዋል። እሱም ማየት ይቻላል። ነገር ግን ማንም ያገባው ማያገባው የሚለውን በሲዳማ በኩል የነበረው ጥያቄ ነበረው ምንድን ነው? ይሄ ሲዳማ ውስጥ የሚኖሩ ህዝቦችን አማም ሌላውንም ሁሉንም በሲዳማ ዞን አስተዳደር ውስጥ ያሉትን ሁሉንም የሚመለከት ነው። ሬፈረንደምም የሚሰጡት እንዲህ ሁሉም ህዝቦች ናቸው። ሲዳማ ነን ሲዳማ ተብሎ ሳይለይ ማለት ነው።
ድምጽ የሚሰጡት
ከረንትሊ በሲዳማ ውስጥ ያሉትን አው ድምጽ ይሰጣሉ ማለት ነው። ምርጫ ቦርድ ሲያዘጋጅ የፖለቲካ ፓርቲዎች የሚል ጥያቄ ስለነበረ አንድ ብዥታ ምናልባት ግልጽ ያልሆነ ነገር የነበረው የፖለቲካ ፓርቲዎች ምን አይነቶች፣ ለምሳሌ ሲዳማ ፖለቲከኞች ክልልን ሲሉ ለምርጫ ሻፌታ አቅርበዋል። ከደቡብ ጋር እንቀጥል ሲባል ደሂዴን ጎጆ አቅርበዋል። ስለዚህ እነኚህ ሁለቱ በሲዳማ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ናቸው በአሁኑ ወቅት ያሉት ማለት ነው። እነኚህ ሁለቱ ወገኖች ተቀራርበው ጎጆ ምረጥ ሻፌታ ምረጥ የማለት ህጋዊ መብት አላቸው። ምክንያቱም ሁለቱም ቀለል ስለሚሉ ማለት ነው። ይሁን እንጂ ሌሎቹ ከሌላ ቦታ መጥተው ፖለቲካ ፓርቲዎቹ ውይይት ውስጥ እንገባለን፣ ሲዳማ ውስጥ ምንም አይነት እንቅስቃሴ የሌላቸው ማለት ነው። ለምሳሌ የተወሰነ ህዝብ ተወካይ ጠበቃ ነኝ የሚል መጥቶ የማይሆን ነገር ቢያደርግና ነገር ተረንደሙ በኋላ በህዝቦች መካከል ተረጣሪ የሚፈጠር ነገር እንዳይሆን በሚል ምክንያት ይመስለኛል የምርጫ ቦርድ ይህን በኋላ ላይ የሰረዘው እንጂ የሲዳማ ወገን ለመከራከር አብሮ ለመቅረብ ስላልፈለገ አይደለም። ለምሳሌ አሁን ይህ ነገር ከተሰረዘ በኋላ ነው እኔ አንቺ ፕሮግራም ላይ የቀረብኩት እና በሲዳማ በኩል ያለው ማስረዳት የቀረብኩት ማለት ነው። ሌላኛው ተከራካሪ አልፈልግም ብሎ ቀረ እንጂ ሲዳማ በሩን ስለዘጋ አይደለም። አሁንም ቢሆን በቀሩት የምርጫ ክስተፋ ጊዜ ሌላው የፈለገውን ጎጆ ምረጡ ሲል አግባብ የሆነ የሚመለከተው የፖለቲካ ፓርቲ ማለትም የደህዴን የመቀስቀስ ህጋዊ መብት እንዳለው በደንብ ይገነዘቡታል እና በዛ አይነት መልኩ ቢታይ የሚል የምላሽ።
እሺ፣ ስላብራሩልኝ አመሰግናለሁ ዶክተር ሽፈራው። ነገር ግን አሁን እንደጠቀሱት እንግዲህ ደህዴንም መቀስቀስ ነበረበት ጎጆ ምልክቱን ይዞ። አሁን ይሄንን ውይይት የምናካሄደው አርብ ማለዳ ነው። እስከ ዛሬ ድረስ በዌብሳይቶች እንዲህ በቲሸርት ላይ ነው እንጂ ደህደን ወጥቶ እንደ ሲዳማ ተቃዋሚ ፓርቲዎች ሲቀሰቀስ አላየንም ጎጆ ይዞ። ለዚህም ይሄንንም ግልጽ ሊያደርጉልን ይችላሉ? ፍርሃት አለ ይባላል። ፍርሃት አለ ሰው እንዳይጠቃ። ምርጫ ደግሞ ከፍርሃት ነጻ በሆነ መንፈስ ነው አይደል እንዴ መካሄድ ያለበት? ምርጫ ከተባለ ከሁለት ነገር ነው አንዱን የሚመርጠው። ቅስቀሳ ታዲያ በግልጽ የማይካሄደው ለምን ይመስሎታል?
ይህንን ጥያቄ ተዝታ ደግሞችን በጠይቂ ደስ ይለኛል። ቅስቀሳ ለምን እንዳላካሄዱ ለምን እንዳካሄዱ ፍርሃት ያልሽው በፍጹም እንደዚህ ያለ ነገር ያለ አይመስለኝም። እንደውም በሲዳማ በኩል ሁሉም መጥቶ ሀሳቡን ይግለጽ። ምክንያቱም አሁን አንቺ እንዳስቀመጥሽው ሬፈረንደምም ከምርጫ አይነቶች አንዱ ስለሆነ ህዝቡ በደንብ ተገንዝቦ ነው ድምፅ መስጠት ያለበት። በዚህ በሲዳማ በኩል ማንም ሌላውን አትምጣ ብሎ የገፋ የለም። ምናልባት እኔ አልቀሰቀሱም የሚለውንም ማለት አልችልም፣ ምክንያቱም የመቀስቀስ መጠኑ ሊለያይ ስለሚችል ማለት ነው። ምናልባት በደህዴን በኩል የተወሰደ ብዬ መገምተው ሁለት ነጥቦች አሉ። አንድ ፖለቲካሊ ቀድመው ውሳኔውን በጉባኤያቸው ወስነዋል። 1-55 የሚለውን ምናልባት ካስታወሽ ሐምሌ መጀመሪያ ሳምንት ላይ ማለት ነው። ስለዚህ 1-55 የሚለውን ሲወስኑ ሲዳማ አንድ ክልል ይወጣል፣ ሌሎቹ አንድ ላይ ይሆናሉ የሚል አንድምታ አለው ይሄ። ስለዚህ ፖለቲካ ውሳኔያቸውን መቃረን እንዳይሆንባቸው በሚል ብለው ሊሆን ይችላል። በሌላ በኩል ሲዳማ ህዝብ ፍላጎቱን በተለያየ ጊዜ ሲገልጽ ነበረና አመቱ ሙሉ ብዙ አይነት በተቃራኒ የነበሩ ቅስቀሳዎች ስለነበሩ እኒህ ቅስቀሳዎች የሲዳማን ህዝብ የክልል ጥያቄ ከመጠየቅ ወደ ኋላ መለሱትም እና ውጤቱን ብንቀሰቅስም በአጭር ጊዜ ስለ ለውጥ ምናመጣ አይደለንም ብለውም አስበው ሊሆን ይችላል። እኒህ ሁለቱ የኔ ራሴ የግል ግምቶች ናቸው።
እሺ፣ በጣም ነው የማመሰግነው ዶክተር ሽፈራው ሙለታ በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር። ከአድማጮቻችን ለቀረቡ ጥያቄዎች መልስ ስለሰጡን አመሰግናለሁ። በአድማጮች ስም
እኔም ስለጋበዝሽ አመሰግናለሁ። ስለዚህ
እንግዳችንን የአዲስ አበባ ዩኒቨርሲቲውን የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታን ለጊዜያቸው እናመሰግናለን። አድማጮቻችንንም ለተሳትፏችሁ በሌሎች ፕሮግራሞቻችንም እንዲሁ ተሳተፉ። አድማጮች አሁን ወደ ተከታዩ ቅንብር ልሰዳችሁ። አድማጮች የምትከታተሉት የቅዳሜ ምሽት ፕሮግራማችንን ነው። አሁን ወደ ቅዳሜ ምሽት አዝናኛችሁ የሙዚቃ ቃና።
ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የሙዚቃ ቃና አድማጮች፣ በእያላችሁበት ሳምንታዊ የክብር ሰላምታ ይድረሳችሁ። በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እየተመኘሁላችሁ እያደመጣችሁት ያላችሁት ቱ ላቭ ሳምባዲ የተሰኘውን የማይክል ቦልተንን ዜማ ነው። Never shown on me. I want my life to be to live with you, live with you. There's no way. Everybody says, do each and every little thing. What does it bring? ያደመጥነው ቱ ላቭ ሳምባዲ የተሰኘውን የማይክል ቦልተንን ዜማ ነበር። ይህንን ዜማ በቅድሚያ የተጫወቱት ዘ ቢችስ ነበሩ። ከዚያም በርካታ የተለያዩ ድምጻያኖች ዜማውን ተጫውተውታል። ቀጥለን የምናደምጠው ዜማ ደግሞ ስትሮንገር የተሰኘ ይሆናል። ድምጻዊ ኬሊ ክላርክሰን። Things I want. You think you got the best of me? Think you've had the last laugh? Bet you think that everything good is gone. And you left me broken down. Think that I'll come running back? Maybe you don't know me, but you're dead wrong. What doesn't kill you makes you stronger. Stand a little taller. Doesn't mean I'm lonely when I'm alone. What doesn't kill stronger, stand a little taller, doesn't mean I'm lonely. ከኬሊ ክላርክሰን አምስተኛ የስቱዲዮ አልበሟ ስትሮንገር የተሰኘውን ዜማ ነበር ያደመጥነው። ኬሊ ክላርክሰን ከ12 ሚሊዮን በላይ የአልበም ቅጂ በዓለም ዙሪያ ሸጣለች። በመቀጠል ደግሞ እስቲ ቆየት ያለ ወደ ብሉስ ዜማ ያለው ሰዳችሁና Why I Sing the Blues የተሰኘውን የብሉስ ንጉስ የነበሩትን የቢቢ ኪንግን ዜማ አሰማችኋለሁ።
have to sing the blues. I've been around a long time. Yes, yes, I've really paid some dues.
Yeah, the middle of why I sing the blues. It's hang on, yeah, baby, sing in the manabar. He's a ma, your town, the European aquatata, but she's at Imatosamania, so to see one, KBB King, Yablu Zema, Chmakakal, Katwa Dadut, Andinyo, Nahuaninyo, Zema, Nabar. BB King, by American music, Atarikust, Tilik Astoazo, Yadarogu, Talakso, Nabaru, Lazim Sracho, President George W. Bush, Yagritwan, Talak Medalia, Tashalmual, BB King, Kazichalam, Beref Tetalayun, the European aquatata, Bolatishi, Asramstano, Besamania, Zetang, Amatacho, Catalan, Dagmo, Hello. Tlanalich, English I to Adams, Ari, Adil.
Hello, it's me. I was wondering if after all these years you'd like to me to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Hello from the other side. Talk about myself, I'm sorry. I hope that you're well. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So help me.
ተችልን የእንግሊዛይቷ ድምጻይ አዴል ነበረች። ይህ ዜማ ተወጣ በመላው ዓለም በሙዚቃ ቢልቦርድ ሰንጠረዥ ላይ የአንደኝነትን ደረጃ ይዞ እንደነበር የሚታወስ ነው። የተከበራችሁ ሙዚቃ ቀን አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። የምሰናበታችሁ ቆየት ባለ የአሪታ ፍራንክሊን ምርጥ ዜማ ይሆናል። የዜማው ርዕስ Ain't No Way የተሰኘ ሲሆን ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት። ደሳለኝ መኮንን ነኝ በኔ በኩል ቻው።
አመሰግናለሁኝ ለሙዚቃ ቃናው ደስአለኝ። የነብዩ መሐመድ 1494ኛ የልደት በዓል ዛሬ በሙስሊም እመናን ዘንድ ተከብሮ ውሏል። ኢትዮጵያ ውስጥም በዓሉ ለመጀመሪያ ጊዜ ተከብሮባታል በተባለችው ደቡብ ወሎ ውስጥ በምትገኝ ጀማ ንጉስ መስጊድ ተከብሯል። የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ አንቶኒዮስን ጨምሮ የህሊና እስረኞች ናቸው ያሏቸውን ሌሎችም የእምነትና የፖለቲካ እስረኞችን የኤርትራ መንግስት እንዲፈታ የጠየቁ በመቶች የሚቆጠሩ ኤርትራውያንና ኤርትራ አሜሪካውያን ዋሽንግተን ዲሲ ላይ ትናንት ተሰልፈዋል። የኤርትራ ኤምባሲ ምላሽ ለመስጠት አልተገኘም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አግባብ ያልሆነ የስልክ ልውውጥ ከዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር አድርገዋል ተብሎ ሹክ ያለው ውስጥ አዋቂ ከሪፐብሊካኖች ለሚቀርቡለት ጥያቄዎች የጽሑፍ መልስ ለመስጠት ዝግጁ መሆኑን ጠበቃው አስታውቀዋል። በሌላ በኩል ደግሞ ፕሬዚዳንቱ ከዩክሬን አቻቸው ጋር ያደረጉት ከመጪው ተፎካካሪያቸው አንዱ የሆኑትን ጆ ባይደን አጃቸው እንዲመረምሩ ያደረጉት ንግግር ለምርመራና ለክስ የሚያበቃ አይደለም ሲሉ የዋይት ሃውስ አማካሪ ኬሊያን ኮንዌይ ተናግረዋል።